ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ብዙ ጊዜ ምንድነው ሸክላ ሰሪዎችን ባዩ እነዚህ ሻማ የእጅ ጥበብ ሰራተኞች በሙሉ ምንም የማናቀም ወይም ደግሞ ሙያቸውን የመደረግ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አንጥተን ለብሰናል፣ ወደናል፣ አክብረናል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ይፋረጋል።
ባህር ዳር ላይ የጋቢ ቀን በሚል መጠሪያ ለሸማ ሰሪዎች አክብሮታቸውን ከገለጹ ወጣቶች መካከል ያንደኛዋን አስተያየት ነበር የሰማነው። ሙሉ ጉዳይ በምሽቱ ይደመጣል። ለዛሬ ግን የምሽት ዝግጅታችን የሚጀምረው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ እንግዳይን ቆየት ብዬ አስተዋውቃችኋለሁ። የዛሬ እንግዳችን በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያውያን መካከል አንዱ ነው። በተለይ በሲድኒ ኦሎምፒክ ድሉ፣ የ5000 ሜትር ድሉ እናስታውሰዋለን። አትሌት ሚሊዮን ወልዴ መኖሪያውን በአሜሪካ ምድር ካደረገ በኋላ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑት እንቅስቃሴዎችና ስለ አትሌቲክስ ህይወቱም በጥቂቱ ለመስማት ለመጫወት በስልክ መስመራችን ከሚኒሶታ ጋብዘነዋል። ሚሊዮን እንደምን ዋልሃል? እንደምን አድርሃል? ሚኒሶታ ላይ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ።
እናንተም ያው ብዙ ልዩነት የለውም። እንዴት አደራችሁ? አፍታም
በጣም አመሰግናለሁ እንግዳችን ስለሆንክ፣ ሀሳብህን ልታጋራን ስለፈቀድክ በአድማጮችና በተመልካቾች ስም በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ እንግዳ አርጋችሁ ስላቀረባችሁ።
መልካም። እንግዲህ ሚሊዮን ገና በለጋነታቸው ወደ አትሌቲክስ ስፖርት ከገቡ እውቅ አትሌቶች መካከል አንዱ ነህ። ገና በአስራዎቹ ውስጥ እያለህ የተለያዩ ዓለም አቀፍ ውድድሮች ላይ ተሳትፈሃል፣ ማሸነፍም ጀምረሃል። ለምሳሌ የማራካሽ ወጣቶች ቻምፒዮንሺፕ የ8 ኪሎ ሜትር ውድድርን ስታሸንፍ ገና 20 ዓመት እንኳን ሞላህም ነበረ። በአፍላነትህ ከስፖርቶች ሁሉ ለይተህ ወደ አትሌቲክሱ ያዘነበልክበት ምክንያቱ ምንድን ነው? ጥቂት ስላጀማመሩህ ለአትሌቲክስ ሩጫ አጀማመሩ ጥቅስ የተወሰነውን እስቲ ንገረን ስላጀማመሩ።
እንግዲህ አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው በአካባቢ ላይ ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት። ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋር ሜዳ ፍለጋ እየሮጥን ስንሄድ ነው የዛ ሰዓት በአካባቢያችን የሚሮጡ ሁለት አትሌቶች ነበሩና እነሱን በተደጋጋሚ ማየት ጀመርኩኝና ያው እኔ ነበርኩኝ ከዛ እዛ ምደርሰው ሜዳው ላይ። ከዛ እነሱም እንደ ቀልድ እንግዲህ ለምንድን ነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሀሳቡ በዛ ፈለቀልኝና ተቀላቅዬ እንግዲህ ተሳካልኝ መሰለኝ፣ እግዚአብሔር ይመስገን።
መልካም። እንግዲህ ሚሊዮን በጣም የምትታወስበት በተለይ በጎርጎሳውያኑ 2000 ዓመተ ምህረት በሲድኒ ኦሎምፒክ በ5000 ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ከአንተ በፊት ልምዱ የነበራቸው ሌሎችን ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘ ነው ያልተጠበቀ የተባለው። በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎቹ መካከል አንዱ ነበርክ። የስንት ዓመት ወጣት እንደነበር ካስታውስልን ለአድማጮችና ለተመልካቾቻችን። ያ ድል እስከዛሬ ለቀጠለው ስምህ እስከዛሬ ድረስ ለምትነሳበት ዝና ምን ያክል አስተዋጽኦ አለው? ምንስ ታስታውሳለህ? የነበረውን ስሜት ጠቅለል አድርገህ ንገረን።
እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀምር 17-18 ዓመት ላይ ትምህርት ቤት ወደ ሀይ ስኩል እያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ። ወዲያውኑ ክለብ የሚያስኩኝ፣ ወዲያውኑ ደግሞ ናሽናል ቲምም ተመረጥኩኝ። በጣም በፈጣን እድገት ነው ወደ ናሽናል ቲም የሄድኩት እና ገና ወዲያው የመጀመሪያውን የዓለም ወጣቶች ጃል ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን ሶስተኛ ወጥቼ ያለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው ሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ አመጣሁበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠልኩ በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ ሜዳሊያዎች አመጣሁት። ወዲያውኑ ዓለም ሻምፒዮናና ኦሎምፒክም ደረሰ። እዛ ደግሞ ያው አባምስሽት ሳለ ተሳትፎ ወርቃ መጣ።
ያድል የነበረው ስሜት ምን ነበር? በተለይ ወደ ሀገር ቤት በመተመለሱበት ጊዜ ደማቅ አቀባበል ነበር። በወቅቱ ደግሞ ደስታን የገለጽበት መንገድም ለየት ያለና እንድነው ያራዳ ልጆች የሚያደርጉት አይነት ነው እየተባለ ይነሳ ስለነበረ የነበረው ድባብ ምን ነበር? ምንስ ትዝ ይልሃልማ? ከዛ ድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድናቸው?
እንግዲህ የዛን ጊዜ ባይገርም ልክ የ5000 ፋይናል የሚደረግለት እኛ ወደ ሜዳው ስንገባ ደራርቱና ጌጤ አሸንፈው ለሜዳሊያ እየገቡ ነበር። የነሱ ሜዳሊያ የኛና አቆሙና የኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ ሜዳሊያ ይሸለሙ ነበር። እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነውና የጀመርነው ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር ይዛን ጊዜ አብረን እንትን አድርገን ነበርና እግዚአብሔር ይመስገን እኔ ደግሞ ተሳካልኝ።
በጣም የማይረሳ የአትሌቲክስ ስፖርት አጋጣሚ ነበር። በበርካታ ኢትዮጵያውያን አትሌቲክስ ወዳጆች ዘንድም እስከዛሬም ድረስ የሚወሳ ነው። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ አሸንፋል። ከዚያ በኋላ ባሉት ዓመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዙረሃል ማለት ይቻላል። ሚኒሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነህ መስራትህን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ?
እንግዲህ ከኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንደውም አትሄድም ሁላ እየተባልኩ ነበረ። ግን ያው አሰልጣኞችም የተለየ እንትን እያደረጉኝ፣ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝና እንድባይገርም ዛም ላይ ጥሩ ተሳካልኝ። እንደውም ሶስተኛ ነው ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር ሜዳሊያዬን አገኘሁኝ። እና ከዛ በኋላ ነው የጀመዛ ላይ ነው የጀመረኝ እና ግሬን ከዛ በኋላ ወደ ሳውዲ አረቢያ መጥቼ የህክምና አርጋለሁ። የጀርባ አጥንቴ ላይ ከባድ እንትን ተደርጎ ዛም ህክምናው ሲጃለሁኝ ከዛ በኋላ በቃ እየቀነሰ መጣና አሁን ትሬኒንግ ብዙ ጊዜ ወደ አሜሪካን ኒውዮርክ አንድ የጓደኛዬም የሳይኮሎጂስት የሚያሰለጥን ማይክ ቦርን የሚባል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይሄንንም እየተመልከት በመባል በዛ ጀመርኩ ማለት ነው።
እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም አራክም በተለያየ ጊዜ እንግዲህ ቀደም ብለን እንደነገርከን በአሰልጣኝነቱ ተሳራ ነበር። እንዲሁም ትውልደ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያየ ጉዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለሁ። በቅርብ ዓመታት ውስጥ ደግሞ ሚሊዮን ወልዴ 2000 የተባለ የአትሌቲክስ ማሰልጠኛ ተቋም መስርተሃል። ተቋሙንስ እንዴት ለመጀመር ቻልክ? የሚሰጣቸው አገልግሎቶች ምንድናቸው? ግቡ ምንድነው የተቋሙ?
እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሃይ ስኩል የፕራይቬት ሃይ ስኩሎች ውስጥ አሰልጣኝ ሆኜ ሰርቻለሁ። በመጀመሪያ ሪቨርዴል ሃይ ስኩል የሚባል ማስተር ሃይ ስኩል የሚባል ሆሊ ቻይልድ፣ ዌስተስተር ትራክ ክለብ እነዚህ ሁሉ ሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው። በእነሱ ቨርሲቲ ይሉታል ስቴፕ አላቸው እና የእነሱ የዋናው ቲም አሰልጣኝ ሆኜ ሰርቻለሁ። እዛ ሁኜ ያው ቤተሰቦቼ ኢትዮጵያ ነበሩ፣ አሁን ነው በቅርብ የመጡት። ብዙን እዛ ነበረ ማሳልፈው። አሁን እነሱ ወደዚህ ሲመጡ፣ ወደ ሚኒሶታ ሲመጡ ግዴታ ወደ ቤተሰቤ መቀላቀል አብሬ መሆን ስላለብኝ፣ ልጆችም ወደ ትምህርት ቤት እየሄዱ ስለሆነ ከእነሱ ጋር መሄድ ስላለብኝ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማል ሃይ ስኩል ማነው ለካሌጅ ለመሄድ ለሃይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሃይ አልቲቲዩድ ነው ትሬኒንግ የሚሰራው። ወጣቶች እዛ በአንድ ጊዜ እንትን በተላቸው ያ ይሄን ሰዓት በአንድ ጊዜ ይመጡታል። እዚህ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስቡ ብዬ ነው።
መልካም። እንግዲህ ሚሊየን ባንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩን፣ ዶክተር ወልደ መስቀል ኮስተር እንዲሁም ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነትስ ምንድን ነው? በተለይ እዚህ ከተቋም አንጻር ብዙ ነገር የሚሟላላቸው ይመስለኛል። ኢትዮጵያ ውስጥ ደግሞ ከተፈጥሮና ከሌሎች ጉዳዮች ጋር በተገናኘ ጠንካራ አትሌቶች ይፈጠራሉ። ያለው ልዩነት ምንድን ነው? ብንዋሰው የምትለው ጉዳይስ ምንድን ነው?
እንግዲህ በጣም ትልቅ ልዩን እንዳልከው ሀገራችን ላይ እንትኑ ሀገሩ ራሱ መልካም ድሯ በጣም የሰጠ ነው ለሩጫ ለማንኛውም ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጥ ከትምህርት በኋላ ነው። ሩጫው ድካም አለ። እዛ ያው ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የኛ እንትን ትኩረት እየሰጡት አይደለም እዚህ ሩጫ ላይ። አሁን በዚህ ሀገር ላይ ሳይ እዚህ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ አስፒር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው እና ሩጫው ላይ ደግሞ ብዙ እንትን የላቸውም የኛ ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው።
መልካም። ሚሊዮን፣ የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ፣ ከእነሱም ጋር በተገናኘ ሊሆን ይችላል፣ ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለ እነሱ ንገረኝ። እዚህ የሚኖረው ትውልድ ኢትዮጵያዊ ማህበረሰብስ እንደናንተ ላሉ ሰዎች ለሚያደርጉት እንቅስቃሴ ምን አይነት ድጋፍ ነው ማድረግ ያለበት ብለህ ትመክራለህ?
እንግዲህ ሁሉም ልጅ እንግዲህ እኔ እንግዲህ ራሴ ነው በዚህ ይሄንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና ባሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ እየሄድኩኝ ልጆቹን ወደዚህ በተለይ ያው ወላጅ ነው እዚህ እንትን ዋናው እንትን እና ልጆቹ እኔ በአቋቋምኩት ወይ ደግሞ ማለት በምሰራበት የትሬኒንግ ቦታ ላይ ልጆቻቸውን ይዘው መጥተው እኔም ደግሞ ያለኝን ልምድ ለማካፈል ለእነሱ ዝግጁ መሆኔን ነው በዚህ አጋጣሚ ለሁሉም የምናገር።
እጅግ በጣም አመሰግናለሁ። ከመጨረሳችን በፊት አንድ ጥያቄ ይቀረኛል። እሱም በወጣት የአትሌቲክስ ተወዳዳሪዎች ስም የቀረበ ነው። በተለያዩ ውድድሮች ላይ አሸናፊ ለመሆን ያበቃሉ ከምትላቸው መላዎችና ዘዴዎች ወይም ብልሃቶች መካከል አንድ ሁለቱን ንገረን። ወጣቶች በዚህ ውድድር በዚህ ዘርፍ እንዲሳካላቸው ምን ማድረግ አለባቸው ብለህ ትመክራለህ?
እንግዲህ በርትተውና ትኩረት ሰጥተው መስራት ነው። እዚህ ሀገር ካየሁት ብዙ ሀሳብን የሚበታትን ነገር አለ። ግን ልጆች ሁሉንም ትምህርታቸውን በመጀመሪያ ትምህርታቸው ላይ ትኩረት ሰጥተው ከዛ ደግሞ ወደ ስፖርቱ ወደዚህ ማንኛውም በሚፈልጉት ስፖርት ላይ ትኩረት ሰጥተው ትሬኒንጋቸውን የሚሳያረጉ እያንዳንዱ ከሰሩ የሚፈልጉበት ቦታ የማይደርሱበት ምንም ምክንያት የለም። ምክንያቱም እኔ አይቼዋለሁ። ከወጣትነት ተነስቼ ነው በአንድ ወይም እስከ ኦሎምፒክ ድረስ የደረስኩት እና ያሉትን ውድድሮች ዓለም ላይ የሚደረጉትን አሸንፌ ነው። ያንን ስቴፕ ደግሞ ለእነሱ ሼር ለማሳየት ያው በደንብ እጄን ዘርግቼ ዝግጁ ነኝ ብዬ ተዘጋጅቻለሁ ለዚህ ዝግጅት።
እጅግ በጣም እናመሰግናለን። የኦሎምፒክ ባለድል አትሌት ሚሊዮን ወልዴ ስለነበረን ቆይታ በአድማጮች በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮች እናነሳሳለን። ለአሁኑ መልካም ቀን ይሁንልህ።
አሜን። ለሁላችን አታሙኔም በጣም አመሰግናለሁ። እንግዲህ አድርጋችሁኝ እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁኝ እጅግ አድርጌ በጣም አመሰግናለሁ።
መልካም። እኛም እናመሰግናለን። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ከሰሞኑ ሸማ ሰሪዎችን ለማክበር የባህር ዳር ወጣቶች ለየት ያለ ዝግጅት አቅርበዋል። አስቴር ምስጋናው ስለ ዝግጅቱ ትነግረናለች።
ባህል የአንድ ማህበረሰብ የማንነቱ መገለጫ ነው። ባህል በአለባበስ፣ በክዋኔ፣ በዘፈንና በወግ ይገለጻል። በኢትዮጵያ ከቅርብ ዓመታት ወዲህ የሀገሪውን ባህል እንደ ኋላ ቀር፣ የባህር ማዶውን ደግሞ እንደ ስልጣኔ በመመልከት በተለይ በወጣቱ ዘንድ ብላክ ዴይ፣ ከለር ዴይ፣ ካራቫት ዴይ በማለት የሚከበሩ ቀናት ትርጉማቸው ምን እንደሆኑ እንኳን ራሳቸው አክባሪዎቹ ሲጠየቁ ግራ ሲጋቡ መመልከታቸውን ያነጋገርናቸው የባህር ዳር ከተማ ወጣቶች ነግረውናል። ይህንን ያስተዋሉት በባህር ዳር ከተማ የጣና አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ግን ከዚህ አስተሳሰብ ወጥተው የጋቢ ቀንን አደባባይ ላይ ሲያከብሩ ተመልክተናል። በባህላዊ አለባበስ ባህላዊ ዘፈንን ከባህላዊ ክዋኔ ጋር አስተሳስረው ተማሪ ትንሳኤ አንተ ሆነኝ የጋቢ ቀንን ለማክበር የወጡበት ምክንያት ስትገልጽ ለሙያተኛው ክብር ለመስጠት እንደሆነ ተናገራለች።
ዛሬ ጋቢ ዴይ ለማክበር ያሰብነው እስከዛሬ ድረስ ፍሮም ዴይ፣ ብላክ ዴይ፣ የተለያዩ ዋተር ዴይ፣ ከለር ዴይ የሚባሉ ፌስ በሙሉ የመጡት ከውጭ ነው እና እስከዛሬ ድረስ የራሳችን የሆነ ባህል ምናምን እየተከበረ አልነበረ። ስለዚህ ከጓደኞቻችን ጋር በመመካከር ዛሬ የራሳችን የሆነ ኢትዮጵያዊ የሆነ ይዘት ያለው ሸማቹን እንደዚሁም ያው እኛን በሚመስል እኛን በሚገልጽ ሁኔታ መጣናል። ያው ጎዳና ላይ ዛሬ ወጣ ነው። ሌሎች ተማሪዎች ከኛ አይተው እነዚህ ከለር ዴይ፣ ብላክ ዴይ የመሳሰሉትን ይልቅ እንደዚህ እኛነታችን የሚገልጽ ባህላችን ለማክበር ነው። ያው ይሄንን ደግሞ ስናመጣ ከዚህ በተጀርባ ያሉት ነገሮች አሉ። ለምሳሌ ይሄንን የሰሩን እነዚህ የተባረኩ ልጆች፣ እነዚህ ተማሪዎች፣ ሰሪዎች እነዚህ ሁሉ አሉ እና ያው ክብር ምስጋና ለነሱ ለማለት ያክል ነው። ብዙ ጊዜ አሁን ምንድነው ሸክላ ሰሪ ሰዎችን በዩ እነዚህ ሻማ የእጅ ጥበብ ሰራተኞች በሙሉ ምንም የማናቅም ወይም ደግሞ ሙያቸውም የመደረግ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አምጥተን ለብሰነዋል፣ ወጀነዋል፣ አክብረነዋል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ይፋረጋለን።
ተማሪ ሁሉ ሀገርሽ ግዛቸው ደግሞ ጋቢ በአካባቢው ማህበረሰብ ዘንድ የክብር ልብስ ነው፣ ይሄንን አደባባይ ለብሶ መውጣት ደግሞ ባህልን ማስተዋወቅ ነው ትላለች።
ሁላችንም እንደምናውቀው በሁሉም ትምህርት ቤት የውጭ ሀገር ከውጭ የመጣ ወይም የሰማነውን ትርጉሙን የማናውቀው ነው። እኛ ጋቢ ዴይ ማክበር የፈለግንበት የኢትዮጵያ ባህል ስለሆነ ወንዶችም ሴቶችም የሚለብሱት ኢትዮጵያዊነትን የሚገልጽ ጋቢ ስለሆነ እኛ ደግሞ ማክበር የፈለግነው የጋቢ ቀን የሚለውን ነው። አይተን ከሆነ እንዲሁም ጊዜ ሰው እንኳን ሲጋባ ለልጆቻቸው ሰዎች ጋቢ ነው በስጦታ መልክ የሚሰጡ። ይሄንን እንኳን ያው ማየት እንችላለን። ለሙያተኛውም ክብር መስጠት ነው። ያው ጋቢውንም ጥለቱንም ያው ሙያተኛ ነው የሚሰራው፣ እነሱንም ማክበር ይሆንልን።
ተማሪ አማኑኤል እንደሚለው ደግሞ አንዳንድ ወጣቶች ትርጓሜውን እንኳን በወጉ ሳያውቁ ቀናት የሚያከብሩ ወጣቶች የራሳቸውን ባህልና ወግ አውቀው እንዲያከብሩ ይህ ፕሮግራም ማሳያ ነው ይላል።
ራሳችን ብዙ በሀገራችን ላይ ያሉ ነገሮች እንድንኮራ በዛውም የእናቶቻችንን ባህል ወግ እናስተዋውቃለን። ብዙ በየቤት ራሱ እንደዚህ ቢሸወር የነበሩትን የሽመና እቃዎች ምኖችን በዚህ ወጠን ጋቢ ዴይ ብለን በማክበር ስናስተዋውቅላቸው ለእነሱም ሞራል ይሰማቸዋል፣ ለእኛም ደግሞ የተለየ ደስታ ነው ያለ።
ወጣቶች በአደባባይ ላይ ወጥተው ያከበሩትን የጋቢ ቀንን እየተመለከቱ ያገኘናቸው አቶ ታለ ምንተስኖት ለበርካታ ዓመታት በመምህርነት አገልግለው በአሁኑ ሰዓት በጥሮታ የተገለሉ ናቸው። አቶ ታለ ወጣቶች የጋቢ ቀን ብለው ማክበራቸው ለባህላቸው ትኩረት መስጠታቸው ቢያስደስታቸውም ከቁሱ ይልቅ የሙያተኛውን ቀን ብለው ቢያከብሩ መልካም ነበር ይላሉ።
ጋቢ መልበሱ አይከፋም፣ ወደ ባህላችን ጥሩ ነገር ነው። ግን ወደ ባህላቸው ሲመለሱ ይዞት የሚመጣ ነገር አለ። ማሰሪዎቹ ባህላዊ እንትኑን ከሚሰሩት አንጻር ከሆነ ደግሞ የጋቢ ቀን ሳይሆን የሸማ ሰሪዎች ቀን ተብሎ ስያሜ ተሰጥቶት ያንን ሊከበር የሚችልበትን መንገድ መፈለጉ ጥሩ ነው ብለው
ባህልን ማወቅ ማንነትን ለመግለጽ ያግዛል። ባህሉንና ማንነቱን ጠንቅቆ የሚያውቅ ትውልድ ማፍራት ደግሞ በራሱ የሚተማመን ቤተሰቡን፣ ማህበረሰቡንና ሀገሩን የሚወድ ዜጋ ይፈጥራል። ይህም ጥቂትም ቢሆኑ የዛሬ ወጣቶች ምሳሌ ናቸው ሲሉ አስተያየታቸውን ቋጭተዋል። አቶ ታለ ምንተስኖት ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ከኢትዮጵያን ወላጆች በውጭ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የኛ ስቶሪ ወይንም የኛ ታሪክ የተሰኘ መርሃ ግብር ታሪክና ባህልን የሚያስተምሩ መረጃዎችና ህጻናት በሚገባቸው መንገድ መጽሐፍትና አጫጭር ፊልሞችን በማዘጋጀት እያሰራጨ ይገኛል። ስመኝሽ የቆየ የዚህን መርሃ ግብር መስራች ሄላንዳ አፈወርቅ ጋር ያደረገችው ቆይታ በመቀጠል ይቀርባል።
የኛ ስቶሪ ወይም ደግሞ ምናልባት የኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛልና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው? ሐሳቡ እንዴት መጣ?
ኢትዮጵያ ነው የተወለድኩትና ያደግኩት። በ16 ዓመቴ ነው የወጣሁትና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ። እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ታስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚህ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም። ጥያቄ ሲመጣብኝ በአንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዚህ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ አውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካ ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታውቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስላታለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትያ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ሁለተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ ሀገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት እለት ተእለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን፣ ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። ስለዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁና እስኪ ስለዚህ ስራስ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው በቃ ልጆቹ ታሪካቸውን ድንቅ ሰዎች ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እናለች ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዘኛ ነው። ምናልባት በአማርኛ ተተርጉሞ ያሉ አማርኛ ተናጋሪዎችን መጽሐፉን እንዲያነቡት የማድረግ ሐሳብ ሳለ?
አዎ ሐሳብ አለ ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል ግን እስካሁን አልታተመም። ግን ሐሳባችን እንደዛ ነው። አዎ መተርጎም አለበት። ኢትዮጵያ በተለይ በጻፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ ቢጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ ለህፃናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው ሁለቱንም መጽሐፍ ነው ማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው ፕሮግራም አላቸው የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። ሲያገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። You're my lady love. Every single time that I close my eyes, I see your pretty face and I'm in my mind. I wanna leave it all behind for my lady love. I used to run around without a clue, just trying to have fun. I never thought I'd meet someone like you. Yeah. But then you came from out of nowhere and caught me with your stare. And now my carefree days are through.
ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የሳምንቱ ሰው ይበለን። መልካም ምሽት ይሁንላችሁ። I don't want you to let me go. Oh no.